ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ እሁድ ሚያዝያ 16 2014 ዓ.ም የፋሲካ በዓል ዝግጅታችን ጀመረ። በመላው የክርስትና እምነት ተከታዮች ዘንድ ትልቅ ክብር የሚሰጠው የትንሳኤ በዓል በኢትዮጵያ ሲከበር ውሎ ቀኑ መሽቷል። በዚህ በዩናይትድ ስቴትስና በሌሎች ሀገራት ደግሞ ገና እየተከበረ ይገኛል። በዓሉን የምታከብሩ በሀገር ውስጥና በውጭ ሀገራት የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው አደረሳችሁ ይላል። በምሽቱ አውደ አመቱን የተመለከቱ ዘገባዎችን ይዘናል።
ያለንን ገንዘብ ደግሞ በማጣጣት እንደዚህ ትሽንኩርት እንቁላልም ዶሮንም አንድ ላይ አድርገን ለነዚህ አቅም ሊያጡና በኢኮኖሚ ለተቸገሩ ሰዎች በየአካባቢው እየዞርን እየሰጠን ያለ ነው እና ይህን ይመስላል። ከሞላቆጠልሰራለ ነው።
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከምሽቱ ዝግጅቶች ጋር ኤደን ገረመው መስተናደውን እየመራው አብሬያችሁ ዘልቃለሁ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አብራችሁ እንድታመሹ በአክብሮት እየጋበዝን አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በደቡብ ናይጄሪያ የህገ ወጥ ነዳጅ ማጣሪያ ውስጥ በደረሰ ፍንዳታ ቢያንስ 80 ሰዎች መሞታቸውን የድንገተኛ አደጋ አገልግሎት ዛሬ እሁድ አስታወቀ። የአገር ውስጥ መገናኛ ብዙሃን እስካሁን 100 ሰዎች መሞታቸውን ዘግበዋል። ደቡባዊ የነዳጅ ዘይት ግዛትና ወንዞች ኢሞ ተብለው በሚጠሩ አካባቢዎች መካከል ባለው ህገ ወጥ የማጣሪያ ቦታ ላይ ከትላንት በስቲያ አርብ ፍንዳታው መድረሱን ፖሊስ አስታውቋል። በአካባቢው ቢያንስ 80 የተቃጠሉ ሰዎች አስክሬን መገኘቱንም በአካባቢው የሚገኘው የብሔራዊ ድንገተኛ አደጋ አስተዳደር ኤጀንሲ ኔማ ባልደረባ ኢፌአኒ ናናንጂ ተናግረዋል። ጉዳቱ የከፋ በመሆኑ ቁጥሩ ከዚያም ሊጨምር እንደሚችል ተቆመዋል። ህገወጥ የነዳጅ ቆፋሪዎቹና ደንበኞቻቸው በቆፈሯቸው ቱቦዎች ውስጥና ጫካ ውስጥ የብዙ ሰዎች አስክሬን እንደሚገኝ መሰማቱንም የአደጋ ጊዜ ኤጀንሲው ባልደረባ ተናግረዋል። ሩሲያ የዩክሬን ደቡባዊ ወደብ አቅራቢያ ማሪዮፖል ውስጥ በሚገኘው አዞስታል ብረት ፋብሪካ ላይ የአየር ጥቃት መፈጸሟን የዩክሬን ባለስልጣናት አስታወቁ። በሺዎች የሚቆጠሩ የዩክሬን ተዋጊዎችና ሲቪሎች በነበሩበት በዚህ የብረት ፋብሪካ ላይ ከፍተኛና ጥብቅ ከበባ እንዲደረግ የሩሲያው ፕሬዝዳንት ቭላድሚር ፑቲን ባለፈው ሳምንት በሰጡት ትዕዛዝ መሰረት የሩሲያ ወታደሮች ቦታውን ለመያዝ ሲታገሉ ቆይተዋል። ይህ በእንዲህ እንዳለም ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ባወጣው መግለጫ በማሪዮፖል የሚገኘው ሕዝብ ከፍተኛ እርዳታ እንደሚያስፈልገው ጠቅሶ ሁኔታው በጣም አስጨናቂ ነው ብሎታል። ድርጅቱ አያይዞም አዞስታል ብረት ፋብሪካ አካባቢ የሚገኙ በሺዎች የሚቆጠሩ ሲቪሎችን ለማስወጣትና የቆሰሉ ዜጎችን መርዳት እንዲቻል ለእርዳታ ሰራተኞች ያልተገደበና ያልተደናቀፈ አስቸኳይ ይለፍ እንዲሰጠው ጠይቋል። ዛሬ ለዩክሬናውያን የኦርቶዶክስ እምነት ተከታዮች የትንሳኤ በዓል ሲሆን ፋብሪካው ላይ ቦምብ የተጣለውም በዚህ ዕለት ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ዛሬ በዋና ከተማዋ ኪቭ ውስጥ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና ከመከላከያ ሚኒስትር ሎይድ ኦስቲን ጋር ተገናኝተው ለመነጋገር ቀጠሮ መያዙን ተናግረዋል። ይህ መረጃ ከዩናይትድ ስቴትስ መንግስት ባለስልጣናት ወገን እስካሁን አልተሰማም። በህፃናት ላይ መንስኤው የማይታወቅ ሄፓታይተስ ወይም የጉበት በሽታ መታየቱ ከተነገረ በኋላ ቢያንስ የአንድ ልጅ ህይወት ማለፉንና በ12 ሀገሮች ውስጥ በ169 ህፃናት ላይ መታየቱን የዓለም የጤና ድርጅት WHO ማስታወቁን ጠቅሶ ሮይተርስ ዘግቧል። የዓለም የጤና ድርጅት ባለስልጣናት የመጨመሩ ምክንያት ምን እንደሆነ ያልታወቀውን በአዳጊዎች ላይ የታየውን ጉበትን የሚያጠቃው የሄፓታይተስ በሽታ ምክንያት ባለሙያዎች ሲመረምሩ መቆየታቸውን ዛሬ ይፋ ባደረገው የቁጥር መረጃ አስታውቋል። በተጨማሪም ከሶስት ቀናት በፊት በዩናይትድ ኪንግደም፣ በዩናይትድ ስቴትስ፣ ስፔን፣ እስራኤል፣ ዴንማርክ፣ አየርላንድ፣ ኔዘርላንድ፣ ጣሊያን፣ ኖርዌይ፣ ፈረንሳይ፣ ሮማንያ እና ቤልጅየም ውስጥ የታየ ሲሆን ከ114 እስከ 169 ታዳጊዎች በሄፓታይተስ ተይዘዋል። ከአንድ ወር እስከ 16 እና 17 የእድሜ ክልል ላይ ባሉ ታዳጊዎች ላይ ሲሆን የጉበት ንቅለ ተከላ ያስፈልጋቸዋል ተብሏል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የትንሣኤ በዓል ዝግጅት ጋር ልተዋችሁ።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ እሁድ ሚያዝያ 16 2014 ዓ.ም የትንሳኤ በዓል ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዛሬ እንግዲህ በክርስትና እምነት ተከታዮች ዘንድ ትልቅ ዋጋ የሚሰጠው የጌታ ኢየሱስ ክርስቶስ የትንሳኤ በዓል ነው። በተለያዩ የሀገሪቱ ክፍሎችም በዓሉ ሲከበር ውሏል። እኛም ታዲያ አውደ አመቱን የተመለከቱ ዘገባዎችን ይዘናል። ከዛ ከማለፋችን በፊት ግን ሙዚቃ እንጋብዛችኋለን።
Yeah.
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁ የፋሲካ ዝግጅታችን ነው የተከታተላችሁ ያላችሁት። ያስተናገድኳችሁ ያለሁት ኤደን ገረመው ነኝ። ከዚህ በመቀጠል የምናልፈው ወደ ዘገባዎቻችን ነው። አቶ ሰይፈ ዱክ ይባላል። በ30ዎቹ እድሜ ክልል ውስጥ የሚገኘው ሰይፈ በአዲስ አበባ በግል ድርጅት ውስጥ ተቀጥሮ ይሰራል። በሀገር ውስጥም በውጭም ካሉ ዘወትር በትዊተር ከሚያገኛቸው ጓደኞቹ ጋር ሆኖ ገንዘብ በማሰባሰብ ለፋሲካ በዓል በየሰፈሩ ላሉ ችግረኞች ዶሮ፣ እንቁላልና ሌሎችም ግብአቶችን ድጋፍ አድርገዋል። ችግሩ የጸና መሆኑን አይቼ አዝኛለሁ። በዚያው መጠን ደግሞ በየሰፈሩ ስንዞር እኔ ሻላለሁ፣ እዛኛው ቤት ውስጥ ከበድ ያለ ችግር አለ፣ ለነሱ ስጡ የሚሉ ሩህሩህ ስላጋጠሙኝ ያለው መተሳሰብ አጽናንቶኛል ብሏል ሰይፈ። ከቆንጅት ታዬ ጋር በስልክ ቆይታ አድርጓል።
አቶ ሰይፈ ዱክ ጤና ይስጥልኝ፣ እንደምን አምሽተሃል? እንኳን ለብርሃነ ትንሳኤው አደረሰህ ላለው ከወዲሁ
አመሰግናለሁ። እንኳን አብሮ አደረሰን።
ለፋሲካ በዓል ችግረኞችን ለመርዳት እየተንቀሳቀስክ መሆኑን ሰምተን ነው የደወልነው። ምን እያደረክ ነው?
ጓደኞች ጋር በመሆን እንዲሁም ውጪ የሚኖሩ በዚህ በሶሻል ሚዲያ ትዊተር ላይ ከማውቃቸው ጓደኞች ጋር በመሆን ባለን አቅመ ደካማ ለሆኑና በዚህ በኢኮኖሚ በጣም ችግር ለወደቁትን ሰዎች ያለንን ለማጋራት የተወሰነ ስራዎችን ሰርተናል። አሁንም ደግሞ እየሰራ ነው ያለ ነው እና ጥሩ ነገር እያገኘንበት ሰዎችንም እያስደሰት ነው ያለ ነው።
ምን እያደረጋችሁ ነው? እስቲ ዘርዘር አድርግልኝ።
እኛ አስበን የነበረው ያው ከበዓል ፋሲካ እንደመሆኑ በቤት ውስጥ የተለመደውን ዶሮ ዝግጅትን የመሳሰሉ ነገሮችን ለማቅረብ ነበረ። በኋላ ግን ችግሩ ትንሽ ከፍ ስላለ ያለንን ገንዘብ ደግሞ በማብቃቃት እንደ ዘይት፣ ሽንኩርት፣ እንቁላልም ዶሮንም አንድ ላይ አድርገን ለነዚህ አቅም ሊያጡና በኢኮኖሚ ለተቸገሩ ሰዎች በየአካባቢው እየዞርን እየሰጠን ያለ ነው እና
መልካም ነው። ሰይፈ፣ በዚሁ በበዓሉ ሰሞን ነው ያሰባችሁት ወይስ ቀደም ብላችሁ ስትዘጋጁበት ነበር?
ይህንን ያሰብነው ከበዓሉ በፊት ነው። ኦልሞስት ወደ 10 ቀን ያህል ፈጅቶብናል። ይህንን የምናደርገው ያው የማህበራዊ ውይይት ስፔስ ስላለው በትዊተር ላይ እዛ ላይ ሁሌ እንገናኛለን። እሱን ከውይይታችን አንዱ ወሮ ሲያደርግ ነው ለምን ሁልጊዜ ውይይት ብቻ ከሚሆን ሰዎችን ለምን አናግዝም? እናወራለን። ግን ይህንን አሁን ለፋሲካ ከ10 ቀን በፊት አንድ ላይ በመወያየትና ኦርጋናይዝ ለማድረግ የተለያዩ ሰዎችን መርጠን በዛ መሰረት ጥሩ ሁኔታ አድርገን ሰርተናል። ሁሉም አሁን ከስራው መልስ በውይይቱ መሀል የፖለቲካ ነገር ማውራቱ አይቀርም። ሀገሪቷ ውስጥ በተፈጠረው ችግር ምክንያት ሁሉም ያስባል፣ ይጨነቃል። በተለይ ደግሞ ከሀገር ውጭ ያሉ ሰዎች በቅርበት ሁሉን ነገር ስለማይከታተሉ የሀገር ውስጥ ነገር ያስጨንቃቸዋል እና ቀጥታ እዚህ ካለነውም ሰዎች ዳይሬክትሊ ኢንፎርሜሽኑ ምን አለ ምንድን ነው የሚለውን ነገር እንወያያለን በቅርባችን መጠንና ያ ነገር እያደገ በጣም ጥሩ ግንኙነት ነው የፈጠረልንና ፖለቲካው ላይ ከመወያየት ባለፈ አንዳንድ ድጋፎችንም በተደጋጋሚ በተለያየ አቅጣጫ ይደረጋል። ዲያስፖራውንም ደከመኝ አይልም፣ ያለውን ነገር በየጊዜው ይልካል። ችግሮች ወደ ተፈጠሩበት አካባቢ በሙሉ ገንዘቦችን እያዋጣ ይልካል እና አዲስ አበባ ላይ ግን እንደዚህ ሰብሰብ አድርጎ አልተሰራም። በዛ ምክንያት ነው እስቲ ይህንን ለበዓል እንሞክረውና በቀጣይ ደግሞ በሰፊ ለመስራት ፕሮግራም እያደረግን ያለ ነው።
ስንት ትሆናላችሁ በትዊተር ላይ ይሄንን ለማድረግ የተወያያችሁት?
በተለያየ ጊዜ ስንሰበስብ እንግዲህ በቋሚነት ከ30 በላይ እንሆናለን። ግን ውይይቱ በየቀኑ ስለነበረ አዳዲስ ሰዎች ይገባሉ። ያለውን አይዲያ ሲሰሙ ደስ ይላቸዋል፣ እነሱም ሲሳተፉ ነበር እና ቁጥራችን አሁን እየጨመረ እየሰፋ ነው የመጣው እና በጣም ደስ የሚል ሁሉም ለሀገሩ የሚያስብና የሚጨነቅ ስራ ለመስራት ሁሉም ቃል እየገባ ነው ያለው እና ከዚህም በላይ ሞር እንሰራለን ብዬ ተስፋ አደርጋለሁ።
ጥሩ። እንግዲህ ሰይፈ፣ እርግጥ ሰውን ለመርዳት ለመተሳሰብ እንዴት ተነሳሳህ ሊባል አይገባም፣ እንዴት ሩህሩህ ሆንክ የሚል ጥያቄ መጠየቅ የለበትም። ግን አንተ እንዴት ይህንን ለማድረግ ተነሳሳህ?
እኔ በግሌ እንደዚህ ሰዎችን መርዳት ደስ ይለኛል። በቃ ያለኝን ነገር ማካፈል ከልጅነት ጀምሮ ደስ ይለኛል እና ያ ነገር እያደገ እያደገ መጥቶ ከዚህ በፊትም የተለያዩ ቦታዎች ላይ እሳተፋለን። በተለይ እርዳታ የሚያስፈልጋቸው ሰዎች ላይ ከሌሎች ሰዎች ጋር በመሆንም ብቻዬንም በመሆን ያንን ነገር አደርጋለሁኝ እና ምናልባት እንግዲህ ተፈጥሮ ካደለች ነገር አንድ ነው ብዬ አስባለሁ። ከሰው ጋር ያለን ነገር ሼር አድርጎ መምላት መጠቀም።
ለችግረኞቹ ምን አይነት ድጋፍ እያደረጋችሁ እንደሆነ ገልጸህልናል። ያው ዶሮ፣ እንቁላል፣ ዘይት፣ ሽንኩርት የመሳሰለውን ሰጥተናል እየሰጠንም ነው ብለኛል። የችግረኞቹ ቁጥር ትንሽ አይደለምና እንግዲህ የኝኛዋ ችግር ይብሳል፣ የእሳቸው ሻል ይላሉ ለማለት ያስቸግራል። እና እንዴት አድርጋችሁ ልትደርሷቸው ወይም እንዴት አድርጋችሁ ልትለዩዋቸው ሞከራችሁ?
እኛ አሁን ችግረኞቹን ልንለየ የሞከርንበት መሬ ምንድን ነው፣ በውይይታችን መሀል ችግራቸውን ወደ ውጭ ያላወጡ ሰዎች አሉ፣ ደበቅ ብለው ቤታቸው ውስጥ ችግራቸውን እያሳለፉ ያሉ አሉ። እና አካባቢዎቹን እዚህ አካባቢ የሚባል ነገር እንመርጥ ነበር። እዚህ አዲስ አበባ ላይ ከአምስት ሆነን የተንቀሳቀስነው እና እነሱም በአካባቢያቸው ላይ ሞር ችግሩ ጫን ያለበት አካባቢ ብለን የመረጥነው አካባቢ ላይ ሄደናል። ከዛም ባለፈ ደግሞ ባለን ሶስት በመጠቀም እየተጓዝን እየተንቀሳቀስን ቤት ለቤትም የገባንበት ሁኔታ አለ። ውስጥ ገብተን ሰዎችን እየጠየቅን የገባንበት ስንሰጥ የነበረው እና በመንገድም ላይ ደግሞ ግራ ገብቷቸው ቁጭ ያሉ ሰዎችን እያናገርን ሌላውም ከዛ በተጨማሪ ያደረግነው እነዚህ አነስተኛ ስራን የሚሰሩ ጉሊቶችን፣ ትናንሽ ስራዎችን የሚሰሩ ሰዎች ላይ በጣም ፎከስ ያደረግነው ይሄ ስራውን እየታገለና እጅ አልሰጥም ያለው ላይ ብዙ ፎከስ አድርገናል። በዚህኛው ጎን ለጎንም ደግሞ በቤተክርስቲያን አካባቢ የነበሩ ሰዎችንም እነሱንም አድሬስ አድርገናል።
በየሰፈሩ እየዞራችሁ መረዳት ያለባቸውን ሰዎች ስትፈልጉ ያስተዋልከው ብዙ አሳዛኝ ነገር እንደነበረ ቀደም ብለህ አጫውተኸኝ ነበር እና እስኪ እሱን ለአድማጮች አካፍል ሰይፈ።
ከባድ ነው እንደዚህ አሁን ለመግለጥም ትንሽ ያንዳንዱን ከበድ ይላል እና በጣም ጥሩ ልብስ ለብሶ ዘንጦ እየሄደ ጠጋ ብሎ የሚጠይቅ አለ እና አይ ለእናንተ አይሆንም ስንለው በጣም ስሜታዊ ሆኖ የሚያለቅስ ሰው ነበረ እና እነሱንም አድሬስ አድርገናል። ግን መንደር ውስጥ በገባንበት ሰዓት የሚረዳቸው አቶ ጎረቤቶች በየቀኑ ቁርስ፣ ምሳ፣ እራት እየሰጧቸው ከቤት የማይወጡ አቅመ ደካማ ብዙ ሰዎችን አግኝተናል ነው እሱኛው በጣም ልብ የሚነካ ነው። አካል ጉዳተኛ ሆነው ከቤት የማይወጡ አሉ። ጥሩ ሲሰሩ ሲንቀሳቀሱ የነበሩ በህመም ምክንያት አልጋ ይዘው ታመው ቤት የቀሩ አሉ። እነዚህም እየሄድን እየጠየቅን ነበረ ስንሰጥ የነበረው እና ይሄ ነው ብሎ ለመናገር በጣም ከባድ ነው። በጣም የብዙ ሰው ርብርብ የሚፈልግና እገዛ የሚጠይቅ ነው። በየመንደሩ በየአካባቢ የምናየው በጣም ከባድ ነው። እኛ በምሽት ሁሉ አንዳንዶቹንም አግኝተን ስናናገር በቃ ግራ ገብቷቸው እንደወጡ የሚያደርጉትን ሲጨንቃቸው ደጅ ለቁጭ እንዳሉ ሁሉ ያጫወቱናል እና ትንሽ ከበድ ይላል። የሰው ርብርብ ያስፈልጋል ብዬ ነው ማስባለ።
ሌላው ያጫወትከኝ ነገር እንደውም እሳቸው ጋግቡ፣ እዚችኛዋ ሴት ጋግቡ እያሉ እንደውም የሚያግዙን ሰዎች ነበሩ በየሰፈሩ ብለኸኝ ነበረ።
አዎ፣ እሱን ያገኘ ነው ወደዚህ ወደ ካዛንቺስ አካባቢ ነው እና ወደ አንድ ሰው ቤት ታማሚ ነው። እሱን አድሬስ ለማድረግ የምንሄድበት ሰዓት አንድ እህታችን አይተን እሷን እንኳን አደረሰች ብለን ልንሰጣት ስንል ነው ከኔ ይልቅ ለማማ ስጡልኝ ብላል ይዛን ገባች። እድሜያቸው ገፋ ያለ ነው። ነገር ግን በህመም ምክንያት አይናቸው ሙሉ ለሙሉ አያይም። ሲታይ ግን አይናቸው እማይ ነው የሚመስለው እና ጎረቤት ነው ምግብ የሚሰጣቸው ለእሳቸው። ስንገባ እሳቸውን መልሰው እኔ ጋር ብታመጡት ምንም አይጠቅም እና ለእነሱ ስጡልንና ከእነሱ ጋር ደግሞ አንድ ላይ በጋራ እንመገባለን ያሉ እና በጣም ነው የሚያሳዝኑት። አንድ ክፍል ውስጥ ነው ያሉት። እሳቸው እንግዲህ የአካባቢ ሰው በጣም በቃ በዚህ አጋጣሚ ላመሰግን ወዳለው ልብሳቸውንም ያጠዋል፣ ምግባቸውንም ሰዓት እየጠበቀ ይወስዳሉ እና በጣም ደስ ይላል። እሳቸውንም እኛ በማንኬታችን ደግሞ በጣም ደስተኞች ነው። ይህ ነው መስለኝ ይሳቸው።
ሳይፈ እንግዲህ በሰፈር ውስጥ ራሳቸውም ብዙ ያልሞላላቸውም ቢሆኑ የባሰ ሰው ደግሞ ሲኖር እንደዚህ አሁን እንደገለጽካቸው ሰዎች እየተደጋገፉ እየተረዳዱ መኖራቸውን ስታይ ምን ተሰማ?
ለኔ በጣም ትንሽ ማለት በሚፈትበት ሰዓት በጣም አስጨናቂ ነበረ። ማለት የችግሩን መጠን እንደዚህ ወደ ውስጥ ገብተን ስናየው በጣም ከባድ ነው። አንዳንዱ ራሱ ከህሊና ማይጠፋ አለ። ጥሩ ለብሰው በጥሩ ሁኔታ ላይ ሆነው መጥተው እጃቸውን ሲዘረጉ ስናይ በጣም ነው ልብ የሚነካ ያለው እና አንዳንዱ ደግሞ ያቺን ዘይትና ሽንኩርት ስንሰጠው በጣም ትልቅ ነገር እንደሰጠ ነው ኮንሲደር አድርጎ መጥቶ ጫማችን ሲስም የችግሩ መጠን ምን ያህል እንደደረሰ ነው። በቃ እኔ ትንሽ ይፈታተናል። እንደዚሁ ውሎ ለመምጣት ተደስቶ ለመዋል ይከብዳል። ግን ያንን ነገር ደግሞ ለነሱ ይህንን በማድረጋችን ደግሞ ለችግራቸው በመደረሳችን ደግሞ በጣም ደስተኛ ነበር። የእነሱ ችግር ውስጣችን ልባችን ይነካውን ለነሱ ደግሞ ያንን በማድረጋችን በጣም ደስተኛ ነበር።
የቻላችሁትን እያደረጋችሁ ነው እና ደስ ሌላችሁ ይገባል። በመጨረሻ ሰይፈ፣ ይህንን በጎ ተግባር ወደፊትም የመቀጠል ሀሳብ ይኖራችሁ ይሆን? በዚህ ስብስባችሁ፣ በትዊተር ስብስባችሁ
አለ? አሁንም ሰብሰብ ብለን በዚህ ዙሪያ እያወራ ነው። ምንድን ነው አሁን ብዙ ጊዜ ዲያስፖራው ይለፋል፣ ይደክማል፣ ብሩን ወደዚህ ይልካል። ግን ውጤታማ ነገሮችን ባለማየቱ አንዳንዱ በጣም ዲስከሬጅ ይሆናል። በዛ የተነሳ ይህንን ፕሮግራም በትክክል ሰርተን ስላላሳየናቸውም እነሱ በጣም ደስተኞች ናቸው። ገና ከዚህ በላይም ለመስራት አብዛኛው ለመሰባሰብ ተጨማሪ ሰዎችን የሚንቫይት ለማድረግ እየተወያየን ያለ ነው እና ስራውም ከዚህ በላይ በተጠናከረ ሁኔታ ለመስራት ብዙ ሰዎችም እየመጡ ነው ያለ። ቀጣይነት ያለው ስራ ነው የሚሆነው። አሁን በቀጣይ ለሙስሊም ወንድሞቻችንና እህቶቻችንም በዓሉን ምክንያት በማድረግ የምንሰራው አለ። ተመሳሳይ ነገር እየቀጠልን ሰዎችንም ከችግር ውስጥ ለማውጣት በቋሚነት የምንሰራው ስራ ይኖራልና
አቶ ሰይፈ ዱኪ፣ ስለዚህ በጎ ስራ እና ጊዜህንም ስለሰጠህን እጅጉን አድርጌ አመሰግናለሁ። በድጋሚ መልካም የፋሲካ በዓል ይሁንልህ ለአንተም ለቤተሰብህም።
አመሰግናለሁ። እናንተም ይህንን አስባችሁ ስለጠየቃችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም በዓል እናንተ። ጥሪ የማደርገው ጎረቤት ብቻውን ይህን በዓል ባያሳልፍ ላለውኝ ያለውን ነገር ከጎረቤቱ እስቲ ከሌ ምን አለ ምንድን ነው እያደረገ ያለው ብሎ እንዲያካፍል ነው በዚህ አጋጣሚ የጠይቀው እና በጣም ብዙ ሰዎች በራቸውን ዘግተው ችግር ላይ በእርግጠኝነት አይተናል እና ሰው ያለውን ነገር እንዲያካፍል ብዬ ነው ጥሪ የማቀርበው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 16 2014 ዓ.ም የትንሳኤ በዓል ዝግጅታችንን ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዛሬ እንግዲህ በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የትንሳኤ በዓል ነው። እዚህ ጋር ቆም እንበልና አንድ የአውደ ዓመት ዘፈን ሰምተን እንመለስ። አሜሪካ ድምጽ ዋሽንግተን ዲሲ ዝግጅታችን ይቀጥላል። ዘንድሮ እንግዲህ ሁዳዴና ረመዳን አንድ ላይ ሰምረው ቆይቷል። ዛሬ በመላው የክርስትና እምነት ተከታዮች ዘንድ በኢትዮጵያ አመት በዓሉ ተከብሮ የዋለ ሲሆን በውጭ ሀገር የሚኖሩ ኢትዮጵያውያንም እንደያሉበት ሀገር ሰዓት አቆጣጠር እያከበሩት ይገኛሉ። ታዲያ የዘንድሮ የሁለቱ እምነቶች አጽዋማት መገጣጠም በሁሉም ዘንድ መልካም ስሜትን ፈጥሯል። የእምነት ተከታዮቹ ስለ ሀገር ሰላም አብዝተው የለመኑበትም ጊዜ ነበር። ከዚህ በተጨማሪም በደሴ ከተማ የአፍጥር ስነ ስርዓት ላይ የክርስትና እምነት ተከታዮች ከእስልምና እምነት ተከታዮች ጋር በአንድነት ያሳለፉበትና የተጋገዙበት ጊዜም ነው። ዘጋቢያችን መስፍን አራጌ በሰሜን ወሎ ቆቦ በበዓሉ ዋዜማ ላይ የነበረውን የገበያውን ሁኔታ፣ የእቃዎችን ዋጋ፣ ተስፋና ስጋት እንዲሁም አጠቃላይ ስሜትና ድባብ ተከታትሎ ያደረሰን ዘገባ ቀጥሎ ይቀርባል።
በደሴ ከተማ የሚኖሩትና በመንግስት ራይ የሚተዳደሩትን እሸት ዋሊን በከተማ ሮቢት ገበያ ከተሰባሰቡት በሺዎች የሚቆጠሩ የበዓል እንስሳት ሸማቾች መሃል ነበር ያገኘኋቸው። የዘንድሮ በዓል ለሳቸው በሁለት ምክንያቶች ልዩ ነው።
ወሎ የሁሉም ሃይማኖቶች ህብረት የሚታይበት ሀገር በመሆኑ እኔ የክርስትና ሃይማኖት ተከታይ ነኝ። እናቴ ደግሞ የእስልምና እምነት ተከታይ ስለሆነች ያው ለሁለቱ በዓል ነው ወጪውንም አስቤ እየሰራ ያለሁትና ሮመዳንንም ፋሲካንም መታሰቢ አድርጌ ነው። ሮመዳንን በተመለከተ በእርግጥ ሌሎች ወንድምና እህቶችም ስላሉ በሁለቱም ሃይማኖት ያሉ እነሱም ጋር ተጋግዘን የእናታችንን ሮመዳን በተሻለ መንገድ እንዲያልፍ ለማድረግ የተቻለንን እያደረግን ያለ ነው። ከሮመዳን ውጭ ደግሞ የራሴ ያው ትዳርና ህይወት ስላለኝ የሁለት ልጆችም አባት ስለሆንኩኝ ልጆች ያው የሚያስፈልጋቸውን ማሟላት ስለሚገባኝ ፋሲካን ያው የእርድ ፕሮግራም እንዲኖረን ለማድረግ ያው በአቅም ወደ 15,000 ብር አውጥተን አንዲት ጥጃ ለአራት ገዝተናል። ከኑሮ ሁኔታ በገዝቶ ማረድ ከብዶናልና
የኑሮ ውድነቱን የሚያባብሱ ተግባራትና ግለሰቦችም ከድርጊታቸው እንዲታቀቡ በዓሉን አስመልክተው መልእክት አስተላልፈዋል።
መቼም ኑሮውን በተነጻጻሪ ነው ከዚህም የባሰ ያለ ነው እያየን ያለ ነው። የሚወራውና በተግባር ላይ ያለው ከባድ ነው። ያው ኑሮውን በወሬም የሚያጦዙት አሉ። በዚያም ላይ ደግሞ ገበያውም ላይ ያው ሁሉም ተናቦ ተግባብቶ ለመሄድ የሚያስችል አይነት አይመስልም። ያንን ማስተካከያ ለማድረግ መንግስትም ብቻውን ቢለፋ ጥቅም ያለው አይመስለኝም። ህብረተሰቡ እርስ በርሱ ተናቦ በአቅሙ ሁሉም የሚያገኝበትን መንገድ መንግስት በተቻለ አቅም ጥረት ቢያደርግ ጥሩ ነው። በተለይ ተጓዳኝ የሆኑትን የዘይት አቅርቦት፣ የስኳር አቅርቦቶች እንዲሁ ባስለመደው መንገድ እንኳን ቢያንስ ጠብ ቢያደርግ የተሻለ ነው እና ይህንን ካላደረገልን ደግሞ ያው ቅቤው ቢጠፋ ዘይቱም ጠፍቶ ያው የሚመጣው ስጋ ና ዶሮ በአግባቡም አርዶ ለመብላት የሚያስቸግረን ይመስለኛል።
የቤት እመቤቷ አልማዝ መኮንንም ለበዓለ ትንሣኤው በሰላም ለመድረሳቸው ፈጣሪያቸውን ቢያመሰግኑም በዓሉ በኑሮ ውድነቱ ምክንያት ጥላ እንዳጠላበት አልደበቁም።
መቼም ከምንም ይሻላል ብለን ከባለፈው አመት ባይነጻጸርም እንደ አቅማችን ዶሮም ገዝተናል፣ ቅርጫም በሬ ወስደናል። ገበያውማ በጣም ውድ ነው። ቢያንስ ዶሮ ከፊቱ 100 ብር ለመቶ ብር የምንገዛውን አሁን 1,000 ብር 1,100 ብር እየገዛን ያለው እሱ ደግሞ በ5,000 ገብተናል ለአራት።
ገበያ ዞር ዞር ብለሻል? አሁን
አዎ ውጭ ነበር። ሮቢትም አራዳ አለን። ያው ዶሮም ሽንኩርትም በግም ጠይቀን ነበር። ያው
የቀነሰ ወይም ባለበት ያገኘሽ
እንዴ? ምንም የቀነሰ ነገር የለም፣ ባለበትም ያለ ነገር የለም። ሁሉ ነገር የጨመረ ነው።
ሽንኩርት ለምሳሌ
ሽንኩርት አሁን አርባ ብር ገብቷል። እኛ
ኪሎ
አርባ ብር
ስንት ነበር
በፊት? በ15 ብር 16 ብር እንገዛ ነበር። አሁን 40 ብር ነው።
ዶሮ አዘጋጅተሻል?
አንዴ አሁ ገዝቻለሁ።
ስለዚህ ለዶሮ የሚያስፈልገው ዘይት፣ ሽንኩርት፣ ሌሎች ግብአቶች አሉ
ወይ? ዘይትማ አታንሳ። ወደ 200 ብር ይገዛ ነው 5 ሊትር።
በግል ስራ የሚተዳደሩትና ሮቢት ገበያ ያገኘኋቸው ብርሃኑ ነጋም የኑሮ ውድነቱ በዓሉን በቀድሞ ድምቀቱና ድባብ ለመቀበል እንዳስቸገራቸው ጠቅሰዋል።
የዘንድሮ የፋሲካ ዝግጅት ከዋጋ ንረቱ ጋር ምንም አይነት ዝግጅት አላደረግንም። የኑሮ ውድነቱ ጣራ ስለነካ አልቻልንም ማዘጋጀት። በፊት 2500 3000 የምንገዛው በግ ዛሬ 6000 7000 የተባለ ዝግጅትም አላደረግንም። ዶሮ በዛ ላይ ውድ ነው፣ እስከ 1000 ብርም ይጠራል። ከነ ችግሩ እንግዲህ በአቅማችን የቻልነውን ተበዳድረንም ቢሆን ገዝተናል። በግ
በምን ያህል ብር?
በ6500 ብር።
ገበያ ውስጥ ሲከራከሩ አይቼዎት ነበር እና 88 68 ይላሉ። ምንድን ነው
88 ማለት? በገበሬው አጠራር 8800 68 ማለት 6800 እንደማለት ነው ጥሪያቸው።
ከዚህ ቀደም እንዲህ አይነት በዓሎችን እንዴት ነበር የሚያከብሩት እና የሚዘጋጁት?
ከአሁን በፊት የበዓሉ ሁኔታ የበግ ግዢ ምናምን 44 45 የምንገዛው 4500 4400 5000 የምንገዛ የተሻለ ግዢ ነበር፣ ትልቅ በግ ነበር። አሁን ግን የ2500 የ35 ወደ 6-7000 ደርሷል።
በተለይ ጦርነቱና መፈናቀሉ ያሳረፈው ጠባሳ ከአብዛኛው ህሊና ውስጥ አለመጥፋቱን የሚናገሩት አቶ ብርሃኑ የኑሮ ውድነቱ ሲታከልበት ቀድሞ ለተቸገሩ የምናደርገውን ድጋፍ ዘንድሮ እንዳናደርግ ከልክሎናል ብለዋል።
በዓሉ ከዛሬ ስናሳልፋቸው ከነበረው ለየት የሚለው ከወረራ በኋላ የአካባቢ ማህበረሰብ በለ ተፈናቅሎ የመጣውን በለው እስካሁን ሞራሉ አልተመለሰ። በጦርነቱ ምክንያት የደረሰበት ዘረፍ አለ፣ ውድመት አለ። ሁለተኛ በስነ ልቦና ተጎድቷል ማህበር። ከዛ በኋላ የኑሮ ሁኔታም ጣራ ነክቷል። አሁን በአውሮፓ ሩሜ ባለው ጦርነት ምስላል የሸቀጥ ዕቃ እንኳን ውድ ነው። መንግስት እንግዲህ ድጎማ ቢያደርግ እስከዛሬ ከእያንዳንዱ ማህበረሰብ አሰባስበን አቅም የሌላቸውን በጋራ አድርገን እናከፋፍል ነበረ። ግን አሁን የዞር ልመና የምንጠይቃቸው ኃይሎች ራሳቸው ነጋዴውም ራሱ ንብረቱ ምንም ስለወደመበት ፈቃደኛ የሆነ ማህበረሰብ የለም።
አቶ ሸቱም ጭንቅ ሲሉ የጠሩት የጦርነት ወቅት በማለፉ ፈጣሪያቸውን አመስግነዋል።
ሮመዳኑም የክርስትና ሃይማኖት የጾም ወቅቱም ሁለቱም በተያያዥነት መምጣቱ ደግሞ ለየት ያደርገዋል። እኔ በእድሜ እንዲህ ተያይዞ የሄደበት ጊዜ አላስታውስምና አሁን ግን ይሄ ሲሆን ደግሞ የግድ ሁሉም ለተጎዳውና ለተቸገረው ያለችውን አካፍሎ ቢበላ መልካም ይመስለኛል። ምክንያቱም በዛ በችግር ወቅት እርስ በርሳችን በመተዛዘናችንና በመደጋገፋችን ነው ለዚህ ቀን የበቃ ነው ነው የሚመስለኝና አሁንም ይህንን ማስቀጠል ቢኖር ከንግድ ጋር ተያያዥነት ያለው የንግድ ሰራተኛውም ቢሆን የራሱን ወድሞ ሙላት ብቻ ሳይሆን የሌላውን ማህበረሰብ ስሜት ቢረዳ በተለይ ነጋዴ አቅም በፈቀደ መንጠን ሌላ ተጨማሪ ሄዶ ያላወጣበትን ዋጋ እንደገና በዛው ላይ እየጨማመረ የሚሰጠውን ዋጋ ቢያስተካክልና ኑሮውን ተመጣጣኝ ባይሆን እንኳን አጋዥ ሆኖ ረጅ ሆኖ አብሮ ህዝቡ ጋር የሚኖርበት መንገድ። ምክንያቱም ከዚህ በፊት በዛ በችግር ወቅት ትቶት ነው የሄደው፣ ሀብቱንም ንብረቱ ነው። ንብረት ሀብት መቼም ከወንድም ከአባትህ ከእህትህ ከእናትህ ጋር ቤተሰብ ጋር አብረ ካልበላኸው ንብረት ሆኖ ነው የሚቀረው እንጂ ይዘው አትሄድም።
ከደሴ 200 ኪሎ ሜትር ገደማ ወደምትገኘው የሰሜን ወሎ ቆቦ ከተማ እናቅና። እዚያ የአንደኛ ደረጃ ትምህርት ቤት መምህሩ አማረ ተገኛሉ። ከዋጃ ከተማ በጦርነቱ ምክንያት 2010 ዓ.ም ላይ ወደ ቆቦ መጥተው ኑሯቸውን እዚያው ያደረጉት መምህር ከአምስት ቤተሰቦቻቸው ጋር ነው የሚኖሩት። በመምህርነት የሚያገኙት ገቢ አነስተኛነትና የኑሮ ውድነቱ በዓሉን በፈለጉት መልኩ እንዳያከብሩ ቢያስገድዳቸውም የበዓሉን ድባብ ሲገልጹ
የፋሲካ በዓል ዝግጅት ቆቦ ላይ አሁን ያው ደስ የሚል ድባብ ነው ያለው። አካባቢው ደግሞ ከዚህ በፊት ያው በወረራ ነው የነበረው። ፋሲካ የመጀመሪያው በዓል መሆኑ ትልቁ በዓል ያው የሰላም ሁኔታ እዚህ ቆቦ ከተማ ላይ ደህና ነው። በእርግጥ ራያ ቆቦ ገጠሩ አካባቢ የጦር ቀጠና በመሆኑ እዛ አካባቢ ሰላም የለም እንጂ ከተማ ላይ ያለው ሰላም አሁን የተረጋጋ ነው። ያው ለበዓል አሁን እንግዲህ ያለውን ነገር ነው። ኑሮ ውድነት ምንም ስላለ ዶሮ ምንም አድርገን ነው እያሳለፍን ያለ ነው።
ዶሮ በምን ያህል ገዙ?
እኔ 500 ብር።
ከዶሮ ውጭ በግ ምናምን የገዙት አለ?
የለም። ገበያው ላይ ያለው ሁኔታ ግን ያው የጨመረ ነው። 7000-8000 አለ ፍየል፣ እዛ በላይ ነው ያለው። ያ ያለውን እንግዲህ ስጋም ቢሆን ተቀርጥ ምናምን ማሳለፍ ነው። የኑሮ ውድነት በጣም ሲስተም አለ እዚህ ጋር ከዛ እንግዲህ እዚህ ጋር ሆነ ባለ ደሞዝ ደሞ ቤት ተጨምሮብን መከጠልም ስለማትችል ነው እንጂ ቤት ቢሆን መፈናቀሉ ባይኖር ሌላ ብዙ ነገር ባይኖር እዛ እንደ ሁሉ ጊዜ ለምትሳለፈው ፍየልም በግምንም ገዝተህ ማሳለፍ እንችል ነበር።
የባሉን ዋዜማ በሙሉ ነጻነት ሳይሆን በደህንነት ስጋት እያስተናገዱ መሆናቸውን የሚናገሩት ሌላዋ የቆቦ ከተማ ኗሪ ደግሞ መሰረት ካሳይ ይባላሉ። አንድ ልጃቸውን ጨምሮ በስራቸው የሚያስተዳድሯቸው አራት ቤተሰብ አሏቸው። ጦርነቱ ላፍታም ቢሆን ቆሞ ስለ በዓል ማሰቤ በራሱ ፈጣሪን እንዳመሰግነው ያስገድደኛል የሚሉት መሰረት ካሳይ ዘላቂ ሰላም እንዲሰፍን መመኘታቸው አልቀረም።
የዘንድሮ ፋሲካ በዓል ከሌላው ለየት የሚያደርገው ያው ያለንበት ሁኔታ ያው አስኪ ላይ ነው ያለው። ስለዚህ ይህንን ታሳቢ በማድረግ አሁን ይረብሹን ይሆን አሁን እንደዚህ የሆነ ጥቃት ያደርስ ይሆን የሚል ስጋት አለብን። ከዛ ተጨማሪ ደግሞ ከተለያየ ቦታ የመጡ ስደተኞች አሉ። እዚህ ጋር በጣም የኑሮ ውድነት አለ፣ መጨናነቅ አለ። ይሄ ለየት ስለሚያደርገው በጣም ያስጠላል። አሁን ይቅርታ ስጋ ገብቻለሁ በ500 ብር። ከዚህ በፊት ግን በግ ገዛ ነበር፣ ፍየል ገዛ ነበር፣ ዶሮ ገዛ ነበር፣ ቂቤ ያነጥር ነበር፣ ገንፎ የራያ እንደዚህ ነበረ አዘጋጅ ምትለው። አሁን ግን የሁሉ ነገር ስትገባበት ያስጠላል። ባደርገውም የሆነ ረብሻ ሊኖር ይችላል የምትለው ስጋት አለ አይደለ? እንደዛ ሁሉ ስጨመር ስላለ እኛ አሁን በዚህ ድባብ ውስጥ ለበዓል ወደፊት እንዲህ አደርጋለሁ ብለህ የተዘጋጀውን ነገር አልተዘጋጀንም። እኛ ከዚህ በፊት ከራያ ውስጥ ስናከብር ምንም አብረን በልተን ጠጥተን ብዙ ነገር ርካሽ ነው፣ ሁሉ ነገር ደስ ይል ነበር። አምላክን የማመሰግነው አሁን ቢያንስ የአንድ ቀን የሁለት ቀን ደስታም ከአመታቶች በላይ ነው እና ለወደፊት ቤቱም ደግሞ ስጋት ሳይኖርብህ ለመኖር እኛም ልጆቻችንን ትምህርት ቤት ገብተው በደንብ ትምህርታቸው እንዲማሩና ጥሩ ህይወት እንድንኖር።
አቶ አማረም ይሄ ሁሉ ያልፋል ይላሉ።
ኢትዮጵያ ሀገራችን ሰላም ሆና አሁን ካለንበት ጭቅጭቅ ሁሉም ይሄ መጋደልና መሞት ቀርቶ የሰላም ሀገር ሆና ልክ እንደ ሁል ጊዜው ማለት ነው ኢትዮጵያ ልክ እንደ ማንኛውም ጊዜ ከአጽናፍ እስከ አጽናፍ እንደሚቀጥለውን ፋሲካ በዓል በጋራ ብናሳልፈው ደስ ይለኛል። ሁሉም የትግራይ ወገኖቻችንም ነጻ ወጥተው እኛም ነጻ ወጥተን ከዚህ ከጸብና ከግጭት ቁማ ሰላም የሆነች ኢትዮጵያን ማየት ነው። ምኞት የራያ ቆቦ ወረዳ የገጠሩ አካባቢ አብዛኛው ህዝብ ተፈናቅሎ እዚህ ስለሆነ ያለው በጣም አስቸጋሪ ሁኔታ ነው የሚሆነው። ክርስቲያን በተስፋ ስለሚኖር እኛም በተስፋ ነው እየኖርን ያለ ነው። ክርስቶስ ራሱን ሰውቶ ብዙ ነገር ለእኛ ዋጋ ከፍሎ ወደ ድህነት ያመጣብን ስለሆነ እሱን በማስታወስ ነው የምናከብረው። እኛም እንግዲህ ለወደፊት ያለን ተስፋ ልክ እንደ ክርስቶስ ብዙ ዋጋም ይከፍላሉ፣ ለህዝብ ነጻነት፣ ለደህንነት ልዩ ኃይሉም አለ፣ መከላከያም አለ፣ ሁሉም አለ። ነገ ሁሉ ፈተና አልፎ ወደ ሀገራችን ገብተን በሰላም ኢትዮጵያም ሰላም ሆና የትግራይ ወገኖቻችንም ነጻ ወጥተው እኛም ነጻ ወጥተን ከዚህ ከጸብና ከግጭት ቁማ ሰላም የሆነች ኢትዮጵያን ማየት ነው እንግዲህ ምኞት።
የደቡብ ወሎ ዞን አገረ ስብከት ዋና ስራ አስኪያጅ ሊቀ ምእምራን ብርሃነ ህይወት እውነቱ ህዝበ ምእመኑ ለበዓሉ ሲዘጋጅም ሆነ ሲያስብ ሊያስተውለው የሚገባውን ነገር ዘርዝረዋል።
በዚህ በኑሮ ውድነትም በጦርነትም ውስጥ ያለፉ በርካታ ህዝቦች አሏት አሁን ላይ ኢትዮጵያ የትንሳኤውን በዓል ሲያከብሩ፣ ከዛ ጨለማ ያወጣንን አምላክ፣ ከዛ ጦርነት፣ ከዛ ጭንቅ ያወጣንን አምላክ እያመሰገን በዓሉን እንድናከብር ጠይቃለሁ። የዓለም ጎደሎ አይደለች። በሀዘን ውስጥ ያሉ አሉ፣ ወገኖቻቸው የሞቱባቸው። ጦርነት ክፉ ነው፣ የሰው ህይወትን ያሳጣል፣ እንደገና ሀብት ንብረቱን ያጣል። ይህንን ማገዝ ነው ትልቁ ፋሲካ። ይሄ ነው በቃ። ይሄ ሲሆን ነው እግዚአብሔር ዘንድ ፋሲካ ነው ተብሎ የሚመዘገብልን ማለት።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች ዘንድ ሰኞ የቤተ መቅደስ ማንጻት ተግባር የተፈጸመበት ማክሰኞ ኢየሱስ ክርስቶስ በአስተምህሮቱና በግብሩ ዙሪያ አይሁዶች ላቀረቡለት ጥያቄ ምላሽ የሰጠበት፣ ረቡዕ የአይሁድ ሊቃነ ካህናት ኢየሱስ ክርስቶስን ለመያዝ የመከሩበት፣ ሐሙስ ክርስቶስ የደቀ መዛሙርቱን እግር በማጠብ ትህትናን በተግባር ያሳየበት፣ አርብ በአይሁዶች ተላልፎ የተሰቀለበትና የሞተበት ዕለት ሆኖ ሰሙነ ሕማማት ተዘክሯል። እሁድ ሌሊት በእምነቱ ተከታዮች ዘንድ ንጉሡ ሞትን ድል ነስቶ ከመቃብር የሚነሳበትን ዕለት ይዘክራሉ። ፋሲካን መልካም በዓል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሚያዝያ 16 2014 ዓ.ም የፋሲካ በዓል መሰናዶ ነው። በመቀጠል የምናልፈው ደግሞ ወደ ትግራይ ክልል ነው። ትግራይ ክልል ከአንድ ዓመት በላይ በጦርነት የቆየ አካባቢ ነው። የዘንድሮው የፋሲካ አከባበር ምን አይነት ድባብ እንዳለው፣ በተለይ በጦርነቱ ምክንያት ተፈናቅለው በመጠለያዎች ውስጥ ያሉ ሰዎች ደግሞ በዓሉን በምን መልኩ እንደሚያሳልፉ አነጋግረናቸዋል። ከመቀሌ ዘገባውን ያደረሰን ሙልጌታ አጽብሃ ነው።
ባለፈው ዓመት ጦርነቱ ሲጀመር ከትግራይ ክልል ምዕራባዊ ዞን ማይካድራ ከተማ ተፈናቅለው ወደ መቀለ ከተማ እንደመጡ የተናገሩት ወይዘሮ ስንዱ አየነ ይባላሉ። የትንሳኤ በዓል ከዚህ ቀደም እንዴት ያከብሩ እንደነበር ያስረዳሉ።
በጣም 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 በደስታ ነም እናልፈ የነበረ ያረድነ በግ ያለው ይበላል ከሌለው ያካፈልነ በጥሩ ነው እናልፈ የነበረነ ገና ወርስ ቀረው ለልጆቻችን ለራሳችን በጣም ልብሳችን ጫማችን ሲቀርብ አውዳመት ሲቀርብ ደሞ በግ ያረድነ ምን እንበል በጣም ደስተኛ ሆነን ከበረ የነበረ።
ባለፈው አመት የመቀለ ከተማ ነዋሪዎች ለተፈናቃይ ማዕከላት ባደረጉት ድጋፍ በዓሉን ዳከበሩ የሚናገሩት ወይዘሮ ስንዱ ዘንድሮ በከባድ ሁኔታ ውስጥ እንገኛለን ነው ያሉት።
አምና በጣም ጥሩ ነው የነበር በራተ አጎስቶ ፍየል ተጎስቶ በጣም ዘይት ያለው ዘይት በሰብ ምንም ልመለለ ሽንጉርቲ በጣም ነው የነበረ። መቀለን እንደዚህ ጥሩ ነው የነበረ ያሳለፍነው አምና በጣም ልክ የለውም የመቀለ ህዝብ ያምናው አሁን በጣም ነው ክፍተና ያለ አሁን ማተው እንኳን አውድ አመት ሊመስልና ምን ልበል በጣም ተጨንቀና ያለነ አውድ አመት ሁን አለ ማለም አናውቅም አሁን በጣም ጭንቀና ያለን አሁንማ ምን ልበል የለም በቃ በመስከረም የተቀበልነ ነው መንግስት የሰጠን በቀደም ባሸራ ምናምን ወለ 15 ኪሎ ነው የተሰጠነ ሁለት ወር አርጎ ለአንድ ሰው 15 ኪሎ ነው የተቀበልነው። እስታሁን ምን ልበል አንድ ጊዜ እንበላለን አንድ ጊዜ ጾማችን እንውላለን ምን ልበል አሁንማ በጣም ጨልሞ ነው ያለ።
ስለቀጣይ ተስፋቸውም እንዲህ ይገልጻሉ።
ለቀጣይማ ምን ልበል ይሄ ሁሉ ክፉ አልፎ ለጥሩ እንደርሳለን ብለን ምንመኘው ለወደታችን ይሄ ሁሉ ጠባ አልፎ እስጋሪ ቅሪበልና ወደ ታችንማ እንደማውሃን ምጠማን ምንበል።
ወይዘሮ አጸደ ወረደ የተባሉ ከጸገዴ ወረዳ ተፈናቅለው እንደመጡ የተናገሩት በበኩላቸው
ታይሞ ይንህና ታናኸራለን አሁን ልተለና ሐዚ ታህይወትና በቀደም አብግልጽ ማለት ነው ምርዚ አትበሃል ሐገዝ ነው ዚዝ መጸውን የለን ከምን ተከገስ
አሁን እኛ በዓል ያከበርነው ያለነው ማለት የሚቻለው በህይወት መኖራችን ነው እንጂ ይህ ነው የሚባል ርዳታ ወደኛ የመጣ የለም። ከሁለት ወር በፊት ለአንድ ሰው 15 ኪሎ ግራም ስንዴ ተሰጥቶ ነበር። በስምንት ወራት ውስጥ 15 ኪሎ ግራም ያላገኘም ሰው አለ። 15 ኪሎ ግራም ማንን ነው የምታጠግበው? ያያያት ነው ቤታችን ውሃውሃ ነው የምትሸተው አመት በዓል አይመስልም ነው ያሉት። በመቀለ ከተማ ለበዓል በጎች ፍየሎችና ከብቶች በሚሸጥበት አካባቢ ያገኙት ሙልጌታ ገብረ ማርያም የተባለ እንደገለጸው ዘንድሮ ለእርድ ተብለው ወደ ገበያ የቀረቡት በአቅርቦት አንጻር ጥቂት ነው እንዲሁም ዋጋው ውድ ነው ብሏል።
የበዓል ሁኔታ ያው ሁሉም ነገር ኑሮ ተወደዋል። በጣም ውድ የሆኑ በሬ ነው ያሉት። ለዛ ደግሞ ቅርጫው ለአንድ ለ20 ሰው ለ10 ሰው ነው እየተሸጠ ያለው።
በጎችስ ምን ይመስላሉ ዋጋቸው?
እነሱም ከ1300 እስከ 6500 ነው ያሉት። እንደዛ እና በጣም ተወደዋል። አንዳንዱም ብር ስለማይበቃቸው እየተመለሰ ነው። ስለዚህ ሁሉም ነገር ተወደዋል። አንድ ግቢ ሆኖ አንድ በግ ገዝቶ የቅርጫ ያረጉት ነው። በኪሎ ከመግዛት ተብሎ ለበዓሉ እንደዛ እየተደረገ ነው። ቀጣይ አመት ያው በህይወት ካለን ያው የሚያምር ይመስለኛል። እስካሁን ተዘግተን ነው ያለው። የተሻለ ቢሆን መርጣለሁ።
በዶሮ ንግድ የተሰማራ አቶ ኃይለ ማርያም ሹምዬ የተባለ በበኩሉም
ዶሮ ከ650 እስከ 700 ትልቅ የሆነ መካከለኛ ደግሞ 500 አለ እስከ 450 መካከለኛ አለ ትንሽ 400 ብዙ አይገዛም። በቃ ምን ባንክ ስለሌለ ባንክ የለም ወናቱ ባንክ ምን የለም ብር የለም በቃ ምን የገዛ አይደለም አቆት ምንም የለም ባል ይችላል። ምክንያቱም ትራንስፖርት የለም በቃ ዶሮ የሚመጣ ሰው ደሞ ነጋዴ የተባለ ሄዶ መምጣት አይቻለም። ምክንያቱም ትራንስፖርት የለም። ምክንያቱም ደሞ ውድ ያደረገው ደሞ እሱ ነው።
አቶ አስመላሽ ከበደ የተባለ የከተማዋ ነዋሪ በበኩሉም የራሱ የሚከራይ መኪና እንዳለው ገልጾ ሆኖም ግን ካሁን በፊት በስራው ያገኘው ገቢ ባንክ በመዘጋቱ ሊጠቀምበት እንዳልቻለና ለበዓል ማክበር ይሁን ለአጠቃላይ ህይወቱ መቸገሩ ነው የተናገረው።
ፋሲካ ድሮና አሁን አንድ አይደለም። ኤኒዌይ በፊት እናከብረው ሁሉ አስቤዛ ሞልተ በግ ትገዛለ ዶሮ ትገዛለ ቤተሰብ ትሰበስባለ ባንድ ላይ አብረህ ታሳልፋለህ። አሁን ግን አመስ ባል አይደለም ለኔ። ከያቱም ባንክ ላይ ብር ያለኝ ብር እንደሌለኝ ነው ያለው። አሁን ከሰው መጠየቃችን ሰው ሁሉ ብር የለው፣ ባንክም ዝግ ነው፣ መንገዶችም ተዘግተዋል። ምንም ነገር ማድረግ አንችልም። ኦልሬዲ አመስ ባል አይመስልም ግን ከእግዚአብሔር ጋር ጾመኛ ምንም ስላለ እሁድ እንደ እሁድ ነው የምናከብረው እንጂ እንደ ፋሲካ ሳይሆን እንደ እሁድ ብዬ ነው የማስበው። ለቀጣይ እንግዲህ ከእግዚአብሔር ጋር ያው ጥሩ ነገር የሚፈጠር ይመስለኛል። ሰላም ከሆነ ኦልሬዲ ያ የነበረው ህይወት እንዲመለስ ነው የምመኘው። ሰው ሰላም ሆኖ አብሮ እንዲበላ እንዲጠጣ አመት በዓልን በስነ ስርዓት እንዲያከብር እመኛለሁ።
የኢየሱስ ክርስቶስ የትንሣኤ በዓል አከባበር አስመልክቶም አስተያየት የሰጡን የመቀለ ከተማ ዳግማዊት አክሱም ቅድስት ማርያም አድሐውሲ ሰባኪ ወንጌል መምህር ጽጌ በርሃም
ትንሣኤ ማለት ያው ተንሥአ ተነሳ ከሚል ግስ የተገኘ ሆኖ የዓለም መድኃኒት ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ እኛን ከዘላለማዊ የዲያብሎስ እስራት ነጻ አውጥቶ አድኖ ለዓለም ሁሉ በመስቀል ላይ ተሰቅሎ በሶስተኛው ቀን በእሁድ ዕለት ትንሣኤ የምንለው ያው እሱ ከሞት የተነሳበት መቃብር ክፈቱልኝ ድንጋይ አንሱልኝ ሳይል በህትም ድንግልና ተጸንሶ በህትም ድንግልና እንደተወለደ ሁሉ እነሆ መቃብር በተዘጋበት በዝግ መቃብር ሞትን አሸንፎ ኃያል አምላክ መሆኑን ለማስመስከር ከመቃብር የተነሳበት ቀን ስለሆነ ያው ትንሣኤ እንለዋለን ማለት ነው። ትርጓሜው ምንድነው? ሞት እንደተሸነፈና ከዛ በክርስቶስ አምነው የሚሞቱ ሁሉ ሙተው እንደማይቀሩ እኛ እንደምንነሳ ሙተን እንደማንቀር መቃብር ተከፍቶ ከሞትንበት መቃብር ህይወት ዘርተን በጌታ ቃል እንደምንነሳና መጨረሻ ወደ ሰማይ ሄደን ከእግዚአብሔር ጋር እንደምንኖር በግልጽ የሚያስረዳ ትምህርት ነው ማለት ነው።
ጦርነቱ ከተጀመረ ወዲህ በየቀኑ በጸሎት ነው የምንገኘው ብለዋል መምህር ጽጌም።
ህዝቡ ከሁሉም በላይ በተለይ በቤተ ክርስቲያናችን አጀንዳ፣ በህዝብ ክርስቲያናችን አእምሮ በዚህ ሰዓት ሌላ አጀንዳ የለውም። ቀንና ሌሊት እግዚአብሔር አምላኩን እየለመነ ነው ያለው። ምክንያቱም ይህ ከበባ ድሮ ዲያብሎስ እኛ ወደኛ ማለት ለአዳም እና ሔዋን ባመጣው ስህተት መሰረት ለ5500 ዘመን ከቦን ነበረ፣ ገዝቶን ነበረ። አሁንም በሰዎች ላይ አድሮ ትግራይን በከበባ ላይ እንድትሆን አድርገዋልና ይሄ መንፈስ የሰይጣን መንፈስ ነው። በሰዎች ላይ አድሮ የሰራው ስራ ስለሆነ የቤተ ክርስቲያናችን አባላት ምእመናን በሙሉ ከሊቃነ ጳጳሳቱ ጀምሮ በየደብሩ ያሉ አገልጋዮችም ጭምር በጸሎት ላይ ነው ያሉት። ጾም ስለሆነ ሰሙነ ሕማማት ስለሆነ ብቻ ሳይሆን ይህም ጊዜ ካለቀ በኋላ ከሰኞ ጀምሮ ጠዋትና ማታ ምህላ አለ። የዚህ ምህላ ዋና ዓላማ ዋና ታርጌት ምንድን ነው? የትግራይ ሕዝብ በሰላም እንዲኖር፣ ከበባው እንዲፈታ፣ እርቅ እንዲወርድ፣ በየምሽጉ ያለው በየበረሃው በየጫካው የሰፈረ እንኳን የትግራይ ሰራዊት የትኛውም ይሆን የኢትዮጵያን ወጣት ሁሉ ወደ ነበረበት ተመልሶ ወደ ልማት እንዲመለስ ሰው በሰላም ገብቶ በሰላም እንዲወጣና ወይ ደግሞ በሰላም ወጥቶ በሰላም እንዲገባ ሀገሩን እንዲያለማ ወደ ነበረበት እንድንመለስ ነው የዚህ ጸሎት ዓላማ። ወይ
ለቀጣይ ተስፋ ምኞታቸውም እንዲህ ይገልጻሉ መምህር ጽጌም።
ቀጣይ ዓመት እንደ እግዚአብሔር ቅዱስ ፈቃድ ያው አልመካም አልጠራጠርም፣ በእውነት እግዚአብሔር ይረዳናል፣ በቅርቡ ይረዳናል ብዬ ተስፋ አደርጋለሁ። ያው ለሚቀጥለው ዓመት አምና እንደዚህ ነበር፣ አሁንማ ሁሉም ነገር ተወግዶልን ወደ ነበርንበት ተመልሰን ተመስገን እግዚአብሔር ብለን በቤተ ክርስቲያንም በየትም በዓል ቢሆን አምና ምን ላይ ሆነና ክብረ ነው ነበረ ብለን ያለፈው የዘንድሮ ሰቆቃ የምናስታውስበት ጊዜ ነው የሚሆነው እንጂ ይሄ ነገር አይኖርም የሚቀጥለው ዓመትና የሚቀጥለው ዓመት በናፍቀት ነው የምጠብቀው።
መልካም በዓል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 16 2014 ዓ.ም የትንሣኤ በዓል ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ያመለጧችሁን መሰናዶዎች amharic.vnews.com ድረገጽ ላይ መከታተል ትችላላችሁ። እንዲሁም አስተያየትና ጥያቄዎቻችሁን በቪኦኤ አምሃሪክ የፌስቡክ ገጽ ላይ ልታደርሱን ትችላላችሁ። ዛሬ እንግዲህ በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረውን የትንሣኤ በዓልን ምክንያት በማድረግ መሰናዶዎቻችንን ይዘናል። በመቀጠል የምናልፈው ደግሞ በቱሪዝም ዘርፍ ውስጥ ይተዳደር ወደ ነበረው ወጣት ዮሐንስ አይቸው ነው። ዮሐንስ አይቸው በኮቪድ-19 ምክንያት ገበያ እየቀነሰ ሲመጣና የቱሪዝሙ ዘርፍ ሲቀዛቀዝ አንድ ዓመት ሙሉ ስራ አጥቶ ነው እንደተቸገረ ይናገራል። ይሁንና ኮቪድ ደግሞ የጽሙና ጊዜ እንደሰጠውና ከዚህ ቀደም ሲያስበው የነበረውና ቢሞክር የሚለው የንግድ ሐሳብን እንዲሞክር እንደረዳው መሆኗም ይገልጻል። ከዚህ በመነሳት ሴሎ ክራፍት ጠላ በአሁን ሰዓት ለብዙዎች ጠላ መጥበቅ ለሚችሉ እናቶች የስራ እድል መፍጠር የቻለ ሲሆን ባህላዊውን የእናቶቻችንን የቤት ውስጥ ቢራ ወይም ጠላ ከጓዳ አውጥቶ በክብር እንዲቀርብ ማድረግ አስችሏል። ከዮሐንስ አይቸውና በሴሎ ክራፍት ጠላ ውስጥ የጠላ ጠማቂዎች ኃላፊ ከሆኑት ኮይዘሮ ፋሲካ አሰሙ ጋር ከዚህ ቀደም ቆይታ አድርጌ ነበረ። ቆይታችን አቶ ዮሐንስ ስለ ሴሎ ክራፍት ጠላ አጀማመር ከሚያብራሩበት ይቀጥላል።
እና እንደ አጋጣሚም ኮሮና በሽታ ሲመጣ ብዙ ነገሮች በቱሪዝም ላይ ያለው ቱሪስቶችን ወደዚህ እንዳይመጡ መንገድ ሲዘጋ ምናምን ሁሉ ነገር እየተቋረጠ ሲመጣ ለአንድ አመት ያክል እጩዬ ነበረ። ግን የዚህ የጠላ ሀሳብ ደግሞ ከድሮ ጀምሮ በጣም ውስጥ የነበረ ስለሆነ ያው እነዚህ አይነት ሰዓት ላይ አንዳንዴ የተደበቀውን ነገር ቢሆን ገፍቶ ይወጣልና አንዳንዴ ኮሮናን ባለውለታ ነው ላሉ እንደሚታወቀው እና ከጥንት ጀምሮ የነበረና ማንኛውም ህብረተሰብ የሚያውቀው ሁሉም የሚጠቀመው በአንዳንድ አካባቢዎች ቢሆን በየቀኑ በየመኖሪያ ቤት ውስጥ የማይጠፋ ነው። ግን ያንን ነገር እኔ አዲስ አይደለሁም ወደ ንግድ አለም ሳመጣው፣ ግን ከነበረው አሰራር ለውጥ እና ደግሞ ለጠላ ያለውንም ቫሊዩ ጨምሬለት የተፈጥሮ ነው፣ ኬሚካል ነው የማይጨመርበት በእጅ የሚሰራ በንጹህ እህሎች ተመርጦ በሚሰሩ እህሎች የሚሰራ ወደ ገበያ መግባት እንዳለበት እና ተቀባይነት እንዲያገኝ ለማድረግ ዋናው ዓላማ በተወሰነ መልኩ ተቀባይነት እያገኘ ነው። አሁን ፈላጊም እየጨመረ ነው፣ ቆንጆ እየሆነ ነው።
ጠላውን ይዛችሁ ይህንን ነገር በሆቴል ቤት ደረጃ እናቀርብ ስትሉ መጀመሪያ የነበረው አስተያየት ምን ይመስላል? ከባለ ሆቴሎቹም ሊሆን ይችላል ከተገልጋይም አንጻር አያይዘው ይንገሩ።
ከጀመር ነው አሁን አንድ አመት ሆኗል። ግን ወደዚህ ወደ ሆቴል ውስጥ ማስገባው የተለያዩ አስተያየቶች ሰጡ ነበረ። ቅርብ ጓደኞችም ከቅርብ ቤተሰብም እንዴት ጠላ ተሰርቶ ይገኛል ገንዘብ ነው ጊዜና ሰዓት ምን ነገር ነው የተለያዩ አስተያየቶች ነበሩ። ግን እኔ በውስጥ ያመነው ነገር ስለነበረ ክፍተቱን ደግሞ ታይቶ ነው። ምክንያቱም እናቴ ጠላ ስለምወድና ጠላ ለማግኘት ስፈልግ ወይ በዓላቶች መጠበቅ አለበት ወይም ደግሞ አንዳንድ ቦታ ሲኬድ ደግሞ ትንሽ ጥራቱም ጥህናውም ማለት ያሉ ቤቶች ሲሆኑና ለመጠቀምነት ያስቸግር ነበረ። ግን ይህን ነገር የመጣውም ደግሞ አንደኛ ሁላችንም ያለንን ለባህላችን ለራሳችን ያለን አመለካከት ትንሽ ከፍ ማድረግ እንዳለብን ስላወቁ ምን አይነት ቦታ ላይ ይዤ መውጣት አለብኝ ጠላውን እና ምን ያህል ከፍ ማድረግ አለብኝ ሰው ውስጥ በዚያ ደረጃ ሲመጣ አካባቢ እንዴት ነው የሚለው እሱን አሰብኩኝና አንድ ወደ ቦሌ አካባቢ አንድ በመከራየት ጀመሩ። የመጀመሪያ ሰሞን የመገረምም አለ። አንዳንዱ ደግሞ እንዴት አስተውከው ለምሳሌ ብዙ ሰዎች ወደ ቢዝነስ ሲገቡ የታየ ነገር የተሞከረ ነገር ላይ ይደፍራሉ እና አንተ ምን መነሻ አለ ምን አይነት ነው የጀመርከው ኪሳራ አላሰራህም ወይ ምናምን የሚሉ ሰዎች ነበሩ። ትንሽ ግርምታ ፈጥሮ ሰው ሲበዛ ይህ ጊዜ ነው የወረስ ነው ሰው ያቆማል ብለው ነበረ። ግን እንደተባለ ሳይሆን አሁንም ድረስ ጥሩ ተቀባይነት አግኝቶ ሰውም እየወደደው ብዙዎቹም ማስተያየት እየሰጡ ይኸው እስካሁን ድረስ አንድ አመት አልፏል። እንግዲህ አንድ አመት ሁለት ወር አካባቢ ሆነ።
እንግዲህ በጣም ደግሞ ለየት ባለመልኩ በማህበራዊ ሚዲያ ላይም የጠላ ቂጣውን የሚጋግሩትን ሴቶችና እናቶች እያስተዋወቃችሁ በስራ ላይ የሚሳተፉትን ገበሬዎችም እያሳያችሁ ነው የምታስተዋውቁት እና እስቲ ጥቂት ስለ እነዚህ እናቶች ይንገሩኝ።
መጀመሪያ በአንድ ሰው ነበር የተጀመረ ስራ፣ አንድ ጠላ ጠማቂና አንድ መጋዝ አድርገን ነበር። ከዛ በኋላ መጀመሪያ እኛ ፍላጎታችንን የነበረው በዛ ያሉ ሴቶች በተለይ በቤት ውስጥ የሚሆኑ ወይ ሲንግል እናቶች ሲሆኑ ለብቻቸው ልጆች የሚያሳድጉ እናቶች ይህ ሊከፈትላቸው አንደኛ ሙያው በእጃቸው ነው። በቀላሉ ሊያግዙን ይችላሉ፣ በቀላሉ አብረው ሊሰሩ ይችላሉ። በዛ ደግሞ እጃቸው ላይ ባለው ሙያ እኛንም ጠቅመው እነሱም ተጠቅመው እንደገና ደግሞ ጠላንም ወደ ከፍ ወዳለ ደረጃ ለማሳደግ ህብረተሰቡ በፊት ከነበረው አመለካከት ወጥቶ ከፍ ወዳለ ፌስቡኮቹን እንደዛ በዛ መጠን የተጠቀምኩት በጣም ብዙ ሴቶች አሉ። አሁን የሚጋግሩ ብቅል የሚያበቅሉ የጣሻሮ የሚቆሉ እነዚህ እንጨት ምናምን ውሃ የሚያመጡ ብዙ አይነት ሰዎች አሉ። እሱን መጠቅለያላችን ይሄ ነገር ከተጠቀምንበት እኛም ልንለወጥ እንችላለን የሚል አስተሳሰብ እንዲይዙ ነው። ምክንያቱም ሁል ጊዜ በእጃቸው ያለ ወርቅ አለ፣ ግን ያንን ነገር ወጥቶ ገንዘብ የሚሆን አልመሰላቸውም። እንደገና ደግሞ እስከዛሬም ደግሞ እንደሚታወቀው ለጠላ የሚሰጠው ግምት እንስራ መቢል እንኳን ከእጅ ወደ አፍ ነው እንጂ ወደ ተሻለ ህይወት አይወስዳቸው። እነሱም ተጠቃሚነታቸው ይጨምራል ማለት ነው።
የጠላዎቻችሁ ስሞች እንደምትጠቀሙት ግብአቶች የተለያዩ ናቸው ድናቸው ጥቂት ይበሉኝ ያየሁት ነገር ስላለ ነው።
አሁን 9 አይነት የጠላ አይነት አለን። እያንዳንዱ የተለያየ ዋጋ አላቸው። በአብዛኛው ተመሳሳይም የሆኑ ዋጋ አላቸው። ለምሳሌ በስንዴ የሚሰራው መብረቅ ብለነዋል፣ ትንሽ ጠንከር ያለ ስለሆነ። በዳጉሳ የሚሰራው ደግሞ መስተፋቅር ብለነዋል። በበቆሎ የሚሰራ ፈንድሻ ይባላል። እና ደግሞ እነዚህ እህሎች ተቀላቅለው የጤፍም በቆሎም ስንዴም ገብሱም አንድ ላይ ደግሞ የሚሆንበት ደግሞ አንድነት ብለነዋል። የገብሱን ደግሞ ሶምሶማ ብለን እንጠራዋለን። የዘንጋዳ ደግሞ እሸቴ ብለን አውጥተንለታል። አለማዊ እሸቴ የገፈነ ገፈን ነበረ ዘንጋዳ እያለ እና እሱንም ለማስታወስ የሰየነው ስም ነው እሸቴ ብለነዋል። ሌላ ደግሞ በማር የሚሰራ አለ። የጤፍ ደግሞ አለ። የጤፍ ደግሞ ገነት ብለነዋል። ከሁሉም ዋጋውን ወደድ የሚለው የጤፍ ነው። 65 ብር ነው እሱ በኩባያ። ወደፊት ደግሞ የምንጨምራቸው ጠላዎች ይኖራሉ።
ሌላው ደግሞ ዜሮ ዌስት ወይም ደግሞ ከብክነት የጸዳ የንግድ አሰራር እንደምትከተሉ ይሄም ደግሞ ለአካባቢ ጥበቃም እንደሚጠቅም አይቻለው በማህበራዊ ድረገጻችሁ ላይ ስታስተዋውቁና እስቲ ጥቂት ስለ እሱ በጠላ ጠመቃ ሂደት ውስጥ ዜሮ ዌስት የሚባለው ወይም ከብክነት የጸዳው ማለት ምን ማለት ነው?
ዜሮ ዌስት ማለት እንዳለ የምንጠቀማቸው እህሎች ለምሳሌ አተላው ከጠላው ከወጣበት በኋላ አተላውን አንጥለው እዚሁ በአዲስ አበባ ከተማ ውስጥ ያሉ አርብቶ አደሮች አሉ እና ለእነሱ ነው ዴይሊ የምንሰጠው አተላውን። እና ምንም አይነት ዌስት የለንም ማለት ነው።
ይህንን በስጦታ መልክ ነው የምታደርጉት ወይስ ደግሞ የንግድ ትስስር አላችሁ ከነዚህ ገበሬዎች ጋር?
አይ የለንም፣ በነጻ ነው የምንሰጣቸው።
እሺ፣ በቀጣይስ ምንድን ነው እሱ የምታስቡት? ሴሎ ጠላ በቀጣይ ምንድን ነው እሱ የሚያስቡት?
አሁን በቀጣይ ብዙ ፈላጊዎችን እያገኘ ስላለና ምርቱንም ጨምረን ለማውጣት ስለፈለግን አሁን እንደ ቬንደሮች የተመረጡ በከተማ ውስጥ ያሉ ስለማከፋፈል ጀምረናል። አሁን ቬንደሮች የምንሰጣቸውን ጠላ ፓስቸራይዝ ለማድረግ እየሞከር ነው። በጣም ብዙ ከቆየ የአራት ቀን የአምስት ቀን ነው ብሎ የመቆምጠት ባህሪ አለ። ግን አሁን እስከ 10 ቀን ድረስ እንዲቆይ እያደረግን ነው።
በጣም ነው መሰግነው ስለነበረን ቆይታ አቶ ዮሐንስ፣ እግዜር ይስጥልኝ።
እኔም አመሰግናለሁ።
አድማጮቻችን፣ ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍላችሁ የቆየው የፋሲካ በዓል መሰናዷችንን እዚህ ላይ አጠናቀቅን። አብሬያችሁ ያመሻሁት ኤደን ገረመው ከመላው የአሜሪካ ድምጽ ባልደረቦችና ዘጋቢዎች ጋር በመሆን ነው። በዓለም ዙሪያ ላላችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ የትንሣኤ በዓል የሰላም የጤና የደስታ እንዲሆንላችሁ እየተመኘን በነገው ምሽት በመደበኛ መሰናዷችን እንጠብቃችኋለን። ሰላም ጤና ስጥልኝ።